ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 20 2012 ዓ.ም ዝግጅታችን ጀመረ። ኮቪድ-19 በኢትዮጵያ ስጋት ክፍፍትና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ተከታይ ክፍል በዚህ ምሽት እናቀርብላችኋለን።
ሰላምቶች አሉ። በመቃት አካባቢዎች በሽታው ብዙም ሲበራ አይደለም ይባላል። ጣቶችን ብዙም ማያጠቃም ይባላል።
ይወራው አንዳንድ መላምቶች ስላሉ ምን መገባቸው ምግቦች
ሙቀቱ አልቲቲዩዱ አስተዋጽኦ አለ ነው ለዚህ ነገር።
ለምንድን ነው የሚመረመሩ ሰዎችን ቁጥር መጨመር ያልተቻለው?
እንደው ያዝ አርጎ ጥድፍ አርጎ ዱብ አርጓቸው ነው። እንዴት ነው አስከሬን ላይ ብቻ የታየው?
የባህል ህክምናው ከዘመናዊ ህክምናው ጋር ተያይዞ ሊያመጣ የሚችለውን ውጤት ምን ደረጃ ላይ ደርሷል?
እነዚህንና ሌሎች ጥያቄዎችም መልስ ተሰጥቶባቸዋል።
ማህበረሰብ አቀፍ ዘመቻዎች በተለይም ደግሞ የተረሱ በሽታዎች የሚባሉት የደሃ በሽታ የሚባሉት በተመለከተ የሚደረጉ በሙሉ ማህበረሰብ አቀፍ ዘመቻዎች ተቋርጠዋል። ስለዚህ መደረግ አለበት ብለን የምናስበው ምንድነው? አንደኛ
ክትባቱን ግን እንደው ከተገኘ በኋላ መነጋገሩ የተሻለ ነው የሚሆነው። ምክንያቱም መዘናጋትም ሊፈጥር ይችላል። ተደራሽነቱም እጅግ በጣም አጠያቂ ስለሚሆን
ምን ማይነስ የሆነ ማሳያ ሳያ ቫይረሱ ሊኖር ይችላል።
ቫይረሱ እዛ አካባቢ ሊፋፋ ነው እንዴ? ነገር በጣም ፈጥኖ መጨናቀ ነገር ነው። አባት ራሳችንን ማናጣለ ደስልን።
ሙሉ ዝግጅት ከዜናው ቀጥሎ ይቀርባል። ጤና ይስጥልኝ። እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳዬ ነኝ። ኢትዮጵያ በሚቀጥሉት 2 ሳምንታት ውስጥ የህዳሴውን ግድብ መሙላት እንደምትጀምር የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምጽ ተናግረዋል። ትላንት የአፍሪካ ህብረት ሊቀመንበርና የደቡብ አፍሪካ ፕሬዝዳንት በሆኑት ሲሪል ራማፎሳ ሰብሳቢነት የተካሄደው ውይይትም ሙሌቱን የማዘግየት አቅጣጫ የተያዘበት አለመሆኑን ሚኒስትሩ አብራርተዋል። የውሃ ሙሌት መጀመር የግድቡ ግንባታ ሂደት የደረሰበት ደረጃ የግድ የሚለው እንጂ ስምምነት ላይ ከመድረስ ጋር የሚገናኝ አለመሆኑን ዶክተር ስለሺ አስረድተዋል። ምንም ልታደርገው አትችልም፣ ግድቡ እኮ ከፍተኛ ደረጃ ላይ ደርሷል ብለዋል ሚኒስትሩ። ቅድመ ሁኔታ ደግሞ ማንም በሌላ ሀገር ላይ ማስቀመጥ አይችልም በማለትም አክለዋል። እስክንድር ፍሬው ዶክተር ኢንጂነር ስለሺ በቀለን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
ወደፊት አካሄዱን በተመለከተ ሀገሮቹ እነኚህ የቢሮ አባላት የሆኑት ቴክኒካል ድጋፍ እንዲያደርጉና አሁን ያለው ተደራዳሪዎች ቡድንና ታዛቢዎች ላይ ተጨማሪ ቴክኒካል ታዛቢዎች ጨምረውበት ጉዳዩ በሁለት ሳምንት ውስጥ ድርድሩ እንዲጠናቀቅና ውጤት ላይ እንድንደርስ የሚል ነው የተቀመጠው ሀሳብ። ወይ ፎርዋርድ አመላካች ነው። እኛም በበኩላችን ያው ግድቡ ውሃ ለመያዝ የማጠናቀቂያ ስራዎች እየሰራን ነው። አንድ ሁለት ሳምንት የሚፈጁ ኢትዮጵያ መሙላት ከመጀመሯ በፊት የድርድሩ ሁኔታ መልክ እንዲይዝና እንዲቋጭ የሚል ኮንክሉዥን ያደረጉ የሶሻል ሚዲያ እኔም አንድ ሁለቱ ናቸው ያሉ ወደ ተለያየ አቅጣጫ ይህን ነገር እየተሳበ ሁሉም በሚመስለው መንገድ እየተረጎመ ነው ጉዳዩ ያለው እንጂ ይሄው ነው ያለው።
ዶክተር ስለሺ ከግብጽና ከሱዳን ወገን ተሰጡ የተባሉ አስተያየቶችን መነሻ ያደረጉ ዘገባዎች ናቸው የወጡት። ሶስቱም ሀገሮች በተመሳሳይ አረዳድ አይደለም የወጡት ከስብሰባው?
አይ ተመሳሳይ አረዳድ ነው እንግዲህ። ወደ ተለያየ አቅጣጫ በመሪዎች ደረጃ የተነገረ አልሰማሁም። በዚህ በሁለት ሳምንት ውስጥ ድርድር አካሄዳችሁ ቴክኒካል መፍትሄውና የህግ ማዕቀፉን አጠናቃችሁ ከሳምንት በኋላ አማካይ ሁኔታውን ቢሮ ልክ እንደ ትናንት ሁሉ ተሰብስቦ ውጤቱን ይገመግማል። ሆፕፉሊ በዛ ጊዜ ፊርማውን ፈርመን ሁላችንም አብረን ሰለብሬት እናደርጋለን የሚለው ይወጣል እንጂ ከሙሊት እና ሙሊት መከልከል መዝጋት እንደዚህ አይነት አግሬሲቭ ዳይሬክሽን የወሰደ ነገር አይደለም።
ስለዚህ ኢትዮጵያ በሚቀጥሉት ለሳምንታት ከስምነት ቢደረስም ባይደረስም በተያዘው ቅድ መሰረት ሙሊቱን ትጀምራለች።
ሙሊት እኮ የስምምነት አልቲሜትም አይደለም። ሙሊት ራሱን ሂደት ይዞ የክትቡ ግንባታ የተወሰነ ደረጃ ሲደርስ የውሃው መጠን ሲበዛ ከጀርባ የሚጠራቀም ውሃ ነው። ምንም ልታደርገው አትችልም። ግድቡ እኮ ከፍተኛ ደረጃ ደርሷል። እና ጉዳዩን ትንሽ ጠለቅ ብሎ ሰው ማሰብ ከቻለ ሙሊትና ፊርማ መፈረም የተለያዩ ነገሮች ናቸው። አልቲሜትም ደግሞ ዋንም በሌላ ህልዋላዊ ሀገር ላይ አይሰጥም። አንዱ ይልቅ ያስገነዘቡት የደቡብ አፍሪካው ፕሬዚዳንት ይህንን ነገር በሚዲያም በሚሰጡ መግለጫዎችም እስካሌድ ማድረግ አያስፈልግም፣ የልማት ስራ ነው፣
ማባባስ አያስፈልግም፣ ማባባስ አያስፈልግም ነው
አያስፈልግም። ስለዚህ ይህንን በጥንቃቄ እንዲያዝ እንደ ፓርትነርስ እንድትሰሩ ነው የተደረሰው። ማጠቃለያ
ምንጣሩን ጨምሮ ለሙሊቱ የሚያስፈልጉ ቅድመ ዝግጅቶች እየተካሄዱ ነው። ዶክተር ስለሽ ምን ላይ ይገኛል ሙሊቱ በተመለከተ?
ግድቡ ስራ በኩል መፋጠን እንጂ ምንም የተጓተተ ምንም ነገር የለም። ምንጣሩ ለመጀመሪያው ዓመት ውሃ መያዝያ የሚበቃ ያህል ተመንጥሯል። በድጋሚ የበቀሉ ነገሮች ካሉ እነሱን ማጥራት ነው፣ ብዙ ችግር የለውም። ግድቡም ያው ውሃ መያዝ የሚያስችልበት ደረጃ ላይ ተሰርቶ ደርሷል። ስለዚህ ቀሪ ስራዎችን በመስራት እዛ ደረጃ እንደርሳለን ማለት ነው።
ዶክተር ስለሽ በቀለ የኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስትር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ። ዳናዋል
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የብሪታንያ የሮያል አየር ኃይል በገለጸው መሰረት የኮሮና ቫይረስ መዛመትን ለመከላከል የሚያስፈልግ እርዳታ የጫነ የመጀመሪያ ዙር በረራ ለማድረግ ወደ ጋና ማምራቱን አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የአየር ኃይሉ አይሮፕላን ወደ ጋና ያመራው ወደ 100 የሚጠጉ ሰዎችን ለሚይዝ መስክ ላይ ሊሰራ ለሚችል ሆስፒታል የሚያስፈልጉ ቁሶችን ጭኖ መሆኑ ተገልጿል። በዓለም ደረጃ በኮሮና ቫይረስ የሚያዙ ሰዎች ብዛት ሽቅብ እየወጣ ሄዶ ወደ 10 ሚሊዮን እየተጠጋ መሆኑ ታውቋል። ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ላይ ባስታወቀው መሰረት በአሁኑ ወቅት በዓለም ደረጃ ከ9.8 ሚሊዮን በላይ የቫይረሱ በሽተኞች አሉ። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ቁጥር 2.4 ሚሊዮን ሲሆን አሜሪካ በቫይረሱ በሽተኞች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች። ሁለተኛዋ ብራዚል ስትሆን 1.2 ሚሊዮን የኮቪድ-19 በሽተኞች አሏት። ሶስተኛ ቦታ የምትይዘው ሩሲያ ከ600 ሺህ በላይ በሽተኞች እንዳሏት ተዘግቧል። ዩናይትድ ስቴትስ 125,039 ሰዎች በኮሮና ቫይረስ የሞቱባት ሲሆን በሙታኑ ብዛትም ቀዳሚ ቦታ ይዛለች። ሁለተኛዋ ብራዚል ወደ 56,000 የሚጠጉ ሰዎችን በቫይረሱ በሽታ አጥታለች። አድማጮች፣ የምሽት ዜናችን እዚህ ላይ አብቅቷል። መልካም ጊዜ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 20/2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን ለዛሬ ሙሉን የአየር ሰዓት ወደሚረከበው ዝግጅት እናልፋለን። ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ተከታይ ክፍል ለዛሬ ተሰናድቷል። ውይይቱ የተዘጋጀው በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር ሲሆን ኮሮና ቫይረስና ኮቪድ-19ን ለሚመለከቱ ከተለያዩ የኢትዮጵያ አካባቢዎች ለተነሱ ጥያቄዎች እውቀትና ልምድ ባላቸው ባለሙያዎችና ባለስልጣናት መልሶችና ማብራሪያዎች ተሰጥተዋል። ውይይቱን ከአሜሪካ ድምጽ የመራው ሰለሞን አባተ ነው። ተከታተሉት።
ከመላ ኢትዮጵያ ጥያቄዎች ደርሰውናል። እነዚህ ጥያቄዎች ከይባላልና መላምት እስከ ዑነት፣ ከምርምርና ህክምና እስከ መንግስት ስትራቴጂና ምላሽ እንድንዳስስ ያስገደዱን ጥያቄዎች ናቸው። በፕሮግራሙ ላይ በልምድም በእውቀትም የበሰሉ ባለሙያዎች ናቸው መልስ የሚሰጡት እየተሳተፉ ያሉት። በዚህ በሁለተኛው ክፍልም ቀሪ ጥያቄዎችና መልሶች ይስተናገዳሉ። ዋሽንግተን ዲሲ ላይ ሰለሞን አባተ ነኝ ማስተናግዳችሁ። አዲስ አበባ ላይ አጋራለኝ።
ጤና ይስጥልኝ ሰለሞን። እዚህ አዲስ አበባ ከአሃዱ ራዲዮና ቴሌቪዥን ከሚገኘው ስቱዲዮ ፍትሐወቅ ወንደሰነኝ።
አመሰግናለሁ ፍትሐወቅ። መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች እንዲሁም መላውን የሥራ አመራርም ጭምር አሁን እንግዶቻችንን ላስተዋውቅ። አሃዱ ስቱዲዮ ውስጥ የሚገኙት ዶክተር ኤባ አባተ የማህበረሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው። ዶክተር በየነ ደራሮ ሞጆ ላይ ይገኛሉ። በኦሮሚያ ዋንኛው የኮቪድ-19 ህክምና ማዕከል የሚገኙበት የሞጆ ሆስፒታል ሜዲካል ዳይሬክተር ናቸው። ዶክተር ወንድማገኝ እንቢያለ ባህር ዳር ይገኛሉ። በባህር ዳር ዩኒቨርሲቲ መምህር ሐኪምም ናቸው በሙያቸው። እንደዚሁም በዩኒቨርሲቲው የኮቪድ-19 ምላሽ የቴክኒክ ኮሚቴ ሰብሳቢ ናቸው። የህብረተሰብ ጤና አደጋዎች አማካሪም ናቸው። ዶክተር ሶስና ከበደ ቦልቲሞር ነው የሚኖሩት። የውስጥ ደዌ ሐኪም ናቸው። እስከ ቅርብ ጊዜ ድረስ የጆንስ ሆፕኪንስ ዩኒቨርሲቲ ባልደረባ፣ የህብረተሰብ ጤና አስተማሪ ተሟጋችም ናቸው። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ በሚል ርዕስ በአሜሪካ ድምጽና በአሃዱ ቴሌቪዥን ትብብር የተዘጋጀውን የኢንተርኔት ስብሰባና ውይይት ነው። ይከተላል ውይይታችን፣ አብራችሁን ቆዩ። አሁን ወደ ተከታዩ ጥያቄ እናልፋለን።
ያለው ቁጥር አንዳንዶች ከፖለቲካ ጋር ያያይዙታል፣ ከምርጫም ጋር ተያይዞ እየተባለ ነውና ለፖለቲካ ነው እየተጠቀሙበት ያለ እንጂ እነን ያክል ያለው ቁጥር የለም ይላል እየተዘራጋ ነው ያለው። አንዳንዱ ደግሞ ቁጥሩ ልክ ነው ብሎ በከፍተኛ መሸበርና ችግር ውስጥ ነው ያለውና ህዝቡ ትክክለኛ የሆነ መረጃ እንዲኖረው በዚህ ጉዳይ ላይ የሚመለከታቸው አካላት ግልጽ የሆነ መረጃ ቢሰጡን ደስ ይለኛል።
ምን ይላሉ ዶክተር ኢባ?
አመሰግናለሁ በድጋሚ። የኮሚኒቲ ትራንስሚሽን ማህበረሰብ አቀፍ የሆነ ስርጭት በሚጀምርበት ወቅት ፍጥነቱ እጅግ ይጨምራል። እኛ እንደውም አሁን ይያልን ያለ ነው በተለይ ማህበረሰባችን ጥንቃቄን የታከለበት አኗኗር ካልተከተለ፣ ተለቅ ያሉ ሜጀሮች ወይም ደግሞ ትኩረቶችን መስራት ካልቻልን ቁጥሩ እንደውም ከዚህ በላይ ሊያይል ይችላል። ስለዚህ ዛሬ አሁን ሪፖርት እየተደረገ ያለው እንግዲህ በመቶ ቤቶች ውስጥ ነው። ነገ ከነጎዲያ ጥንቃቄ ካልተጨመረበት እንግዲህ የማህበረሰቡም የሚመለከተውም አካል እነዚህ በሺዎች የማይቆጠሩበት ምክንያት አይኖርም የሚል እምነት አለን። ዛሬ ጋና ላይ ብንሄድ ከአንድ ሺህ በላይ ኬዞችን ሪፖርት የተደረገበት አግባብ አለ። ካሜሮን ላይም እንደዛው። ስለዚህ ይሄ አፍሪካ ውስጥ ያለ እንግዲህ ዳታ ነው እያወራን ያለ ነው እና እኛም ከዛ ውጪ የምንሆንበት አግባብ አይደለም። ስለዚህ በጥቅሉ ለፖለቲካ ፍጆታ የሚውል ሪፖርቶች አይደለም እየወጣ ያለው። ምክንያቱም ይሄን የሚሰራው አካል ሙሉ በሙሉ ሞያዊ ወይም ፕሮፌሽናል ሆኖ የሚሰራ አካል ነው። ከሁሉ በላይ ግን ኮሮና እንግዲህ ዓለም አቀፍ ስለሆነ ሌሎች ሀገር ላይ ያለውን ሁኔታ ብቻ ማየቱ ለዚህ ምላሽ ይሆናል የሚል እምነት አለኝ። የእኛ ፍራቻ ግን ማህበረሰባችን በዚህ ሳይዘናጋ ማድረግ የሚገባውን ጥንቃቄ ማድረግ ይኖርበታል። ይሄንን ማድረግ ግን ከሆነ እነዚህ ቁጥሮች በሙሉ ራሳቸው በእጥፍ የማይጨምሩበት ምክንያት እንደሌለ እንደው ማስመር ፈልጋለሁ።
አመሰግናለሁ ዶክተር ኤባ። እንግዲህ የእርሶ መስሪያ ቤት ነው እርሶ ነው ለእነዚህ ቁጥሮች በየዕለቱ ለምን የሚሰማቸው ቁጥሮች ኃላፊውና አስተባባሪውና ትክክለኛ ቁጥሮች በቅርብ ክትትል የሚደረግባቸው ይሆናሉ ብለን እናምናለን። ወደ ዶክተር በየነ ሞጆ ላይ እንደዚሁም ደግሞ ወደ ዶክተር ወንድማገኝ ባህር ዳር ላይ ነው አጥራጥር ላሉ ማብራሪያዎች መመለስ ፈልጋለሁ። በዚህ ጉዳይ በሀገራችን ላይ ከኮሮና ቫይረስ ተፈጥሮን የመተላለፍ ሁኔታና ከኮቪድ ህክምና ጋር የሚያያዙ አንዳንድ ወሬዎች እንዳሉ ጥያቄ ያቀርቡልን ተመልካቾቻችን አድማጮቻችን አሉ።
አስነላሽ ጥዑማ ይባላልሁኝ የመቀለ ነዋሪ ነኝ። ሰላምቶች አሉ። በሞቃት አካባቢዎች በሽታው ብዙም ሲበር አይደለም ይባላል። ወጣቶችን ብዙም ማያጠቃም ይባላል። ወጣቶችን ማያጠቃበት ምክንያት ኢሚኒታቸው ተሻለ ስለሆነ ነው ወይስ ሌላ ምክንያት አለው?
እሽ ብራሩ ነኝ ከአማራ ክልል ባህር ዳር ከተማ። የሚወራው አንዳንድ መላምቶች ስላሉ ምንም መገባቸው ምግቦች በሽታውን ለመቋቋም አስችሎናል። ከተያዘ በኋላ ለማገገም የሚችለው ሰው አመጋገቡ በተለይ ይሄ ባህላዊ አመጋገቦች የተለያዩ ነገሮች ቢባል ምን ያስገኛል?
ራሴ አበራ መንግስቱ ይባላለሁ። ጸጉር መኖሪያ አደራሻ ድሬዳዋ ነው። ድሬዳዋ አካባቢ ባለፈ አንድ ሰው ላይ ተገኝቶ ከሱ ጋር የነበረችውን ሴት ላይ ተገኘ ተብሎ ነበር። ከሱ እነሱ ሌላ ከሱ ጋር ግንኙነት የነበራቸው ሰዎች ከአስር በላይ የሚሆኑ ተመርምሮ ነፃ ናቸው ተባለ። ከዛም ይሄንን ነፃ የሆኑበት ምክንያት እንዴት ነው? የሙቀቱ ሁኔታ አስተዋጽኦ አለው ማለት ነው ወይስ ሌላ አካባቢ ምን ሰማው? አዲስ አበባ አንድ ሰው ላይ የተገኘውን እንት 32 ሰው ላይ ተገኘ ተብሎ ተይዟል። ሐረር ደግሞ በአንድ ሰው ላይ የተገኘው ሌላም 2 ሰው 3 ሰው ላይ ተገኝቷል። ንክኪ ያላቸው ሰዎች ሌላም እየተገኙ ነው። እዚህ ምክንያቱ ምንድነው? እኛ ጋር ያልተገኘው ሙቀቱ አልቲቱዱ አስተዋጽኦ አለው ለዚህ ነገር?
ወይም ለህክምና እንደ ነጭ ሽንኩርት እንደ ፌጦ እና እንደ ዝንጅብል ለመሳሰሉ ቅመማ ቅመሞችን መጠቀም ይቻላልና ወይም ሙቀዋ መጠጣት ወይም የመሳሰሉ የሚሉ ወሬዎች ከየቦታው እናገኛለንና እስቲ ይሄንን ጠቅላላ አድርገው እንዲያስረዱን ጠይቁልን ብለው ብዙ ተመልካቾቻችን ጠይቀዋልና በመጀመሪያ እስቲ ወደ ሞጆ ልሂድ። ዶክተር በየነ ምን ይላሉ እርሶ አጥር ያለ መግለጫ ካለዎት?
አመሰግናለሁ ስለተሰጠኝ እድል። በድጋሚ ምናልባት ብዙ አይነት መላምቶች አሉ። ሰዎች ተለያዩ ነገሮችን ያደርጋሉ። አንድ ነገር ማንሳት የሚፈልገው በሽታው ወደ ሀገራችን በገባ ሰሞኑን መጀመሪያ ሰሞኑን በአልኮል እጃችሁን አስቡ፣ እጃችሁን ጠብቃችሁ ሂዱ፣ እንደዚህ የሚባል ትምህርቶችን እኛም እየሰጠን ነበር እና አንድ ሰው እየጠየቀኝ ልንገራችሁ በአካል መጥተው ማለት ነው እና በአልኮል እጃችንን እናጽዳ፣ በአልኮል እጃችንን ስናጸዳ ቫይረሱን ልንገለው እንችላለን የሚለውን ትምህርት ሰምቷል እና መጥቶ ታዲያ እጃችን ላይ ያለውን ቫይረስ መግደል የሚችል ከሆነ አልኮል ወይም አረቄ ብንጠጣ ውስጣችን የገባውን ቫይረስ ይገለዋል። ስለዚህ መጠጣት፣ አልኮል መጠጣት ቫይረስን ለመከላከል ይጠቅማል የሚል ፐርሰፕሽን ነበረ ማለት ነው፣ አመለካከቶች ነበረ። ምናልባት እንደው እኛ አንዳንድ እንዴት የምናስረዳሉ እንጂ ከኛ በላይ የአየር ንብረታቸው በጣም ሀሩ ፀሐይ በዛበት ሙቀት ያለው አገራት አለ ከኢትዮጵያ በላይ ማለት ነው። እና ኢትዮጵያ እንደምናውቀው ሶስቱንም የአየር ንብረት ስንትኖች አሉ። ደጋ አለ ወይ ደጋ አለ በረሃው አለ። ስለዚህ እኛ እንደው ሶስቱንም አለ እና በረሃማ የአየር ንብረት ቢሆን እንኳን ቫይረሱ እዛ አካባቢ አይስፋፋም እንደዚህ የሚለው ነገር በጣም ከባድ ነው። የራቀ ነገር ምናባት ራሳችንን ማናጣለ ደስ ይለኛል ማለት ነው። ሁለተኛው ነገር እኛ ኢትዮጵያውያን ለሌሎች ሳይሆን የተለያዩ ቅመማ ቅመሞችን እንጠቀማለን። በርበሬ እንበላለን፣ ነጭ ሽንኩርት፣ ዝንጅብል፣ የተለያዩ ነገሮችን ስለምንጠቀም ኮሮና እኛ ላይ ዳፈል የሚሆኑ ሰዎችም አሉ። በእርግጥ እንጠቀማለን እኛ ጣፋጭ ነገሮች ስለምንወድ ነጭ ሽንኩርት አለንበት፣ የተለያዩ ቅመማ ቅመሞች አለን፣ በትንበላለን። ግን እነዚህ ነገሮች የኮሮና ቫይረስ መድኃኒት ናቸው የሚል ጥናት እስካሁን የተገኘ የተረጋገጠ ነገር የለም። የተጠቀመን እያለን የሚጠቀሙ ሰዎች በዚህ በሽታ ተይዞ አግኝተናቸዋል ማለት ነው። ስለዚህ የእኛ ማህበረሰብ ማወቅ ያለበት ምንድን ነው? በእነዚህ ነገሮች ራሱን ባያታለን በጣም ደስ ይለኝ። በእርግጥ ነጭ ሽንኩርት መጠቀም፣ ዝንጅብል መጠቀም የሰውነት የበሽታ ነው የመከላከል አቅም ሊያዳብር ይችላል፣ የማይካድ አቅም። ከዛ ውጭ ግን በቀጥታ ቫይረሱን ይገላል፣ ቫይረሱን ከሰውነታችን ውስጥ ያስወግዳል የሚለው ነገር በጭራሽ የተሳሳተ ነገር ነው። ስለዚህ ይህም በማወቅ ማድረግ ያለብንን ጥንቃቄ እጃችንን በደንብ በመታጠብ ድቀታችንን በመጠበቅ የአፍና የአፍንጫ ጭንብል በማድረግ በሽታን መከላከል እንችላለን። ካልሆነ ግን ቅድም እንዳነሳሁት አይነት ምሳሌ እንዳይሆን ማለት ነው ሰውየው የጠየቁኝ አይነት ነገር እንዳያለምን አረቄ ከጠጣን እጃችን ላይ ያለውን ቫይረስ የሚገድል ከሆነ ውስጣችን ያለውን ደግሞ ከተጣንበት ይገላል የሚለው ከጉልምት ባይወስደን ደስ ይለኛል። ስለዚህ ይህን በማወቅ እነዚህ ነገሮች ችን በጥናት የተረጋገጡ የበሽታ መከላከያ መንገዶችን በአግባቡ ብንጠቀም ህይወታችንን ማህበረሰባችንን እኛንም ሀገርንም መታደግ እንችላለን የሚል እምነት ነው ያለኝ።
አመሰግናለሁ ዶክተር ደራሮ። እስቲ ምናልባት አጠር ላለ ተጨማሪ የሚሰጡን ማብራሪያ ካለው ወደ ባህር ዳር ልሂድ። ዶክተር ወንድማገኝ ካሉ መስመር ላይ አጠር አድርገው የሚጨምሩልን ነገር ይኖራል?
እንግዲህ ካነሳቸው ነገሮች አንጻር ያው ቅድም ዶክተር ኤባም እንዳለው ኮሮና ላይ የሚደረጉ ጥናቶች በጣም ውስን እንግዲህ ቫይረሱን በቅርቡ እንደመጀመሩ ውስን በመሆናቸው በቂ መረጃዎች የሉንም ጥናታዊ መረጃዎች። ሙቀትን በተና በየጊዜው አዳዲስ እንደዚህ አይነት ወሬዎች ይወጣሉ። ከሙቀት ጋር በተያያዘ ቀደም በየነም እንዳለው በተለይ እንግዲህ መካከለኛው ምስራቅን እንደምሳሌ ማየት ይቻላል። ሳውዲ በአሁኑ ሰዓት ከ127,000 በላይ በቫይረሱ የተጠቁ ሰዎች ናቸው አላት። እንደ ኳታር ሙቀት ያለው ቦታ የለም። ብራዚልን የምናየው ነገር ነው። ኢኳቶሪያል ሪጅን ላይ ያሉ ሀገሮች ያው ከመጀመሪያዎቹ ተጠቂዎች ላይ ባይሆኑም በአሁኑ ሰዓት ቁጥራቸው እየጨመረ ነው። ቁጥሩ በጣም 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 እየጨመረ ነው። አሁን ብራዚል በዛሬው መረጃ ወደ 890,000 ደርሷል። እንግዲህ የብራዚል የአየር ሁኔታ ከኛ ሁኔታ ብዙም ልዩነት የለውም ሙቀትን በተመለከተ። አፍሪካ ውስጥ በምንመለከትበት ጊዜ ያው መጀመሪያ አፍሪካ ውስጥ አሁን ትልቁ ቁጥር የነበራቸው በምዕራብ ደቡብና ሰሜን አፍሪካ ላይ የነበረ ቢሆንም ከጊዜ በኋላ ግን ይሄ ነገር ወደ ነጋና ናይጄሪያ እየመጣ ነው ያለው። ቁጥራቸውም በፍጥነት እየጨመረ ነው። ጎረቤታችን ሱዳንን መመልከት ይቻላል ማለት ነው። ከዛ ውጪ የሚወራው ነገር ምንድነው? ከቅመማ ቅመም ጋር በተያያዘ የተነሳው ነገርም ቀደም እንደተባለው ብዙ መረጃ የለንም። ሌሎቹ ሀገሮች እንግዲህ ኢትዮጵያናይት የሌሎችንም ሀገሮች ባህል ካለማወቅ የተነሳ ይመስለኛል። እንግዲህ ቅመማ ቅመም በተመለከተ ሰለሞን ሩቅ ምስራቆችን እንደ ህንድን ታይዋንን ታውቃቸዋለህ። ታይፉድ የህንድ ምግብ ሲባል በጣም የሚያቃጥል ምግብ ይበላሉ። ከኛ በላይም እንዲያውም አንዳንድ ጊዜ ቅመማ ቅመም የበዛበት ማለት ነው። ግን በእነዚህ ሀገሮችም የበሽታው ስርጭት በጣም እየጨመረ ነው ያለው። በቅርቡ የወጡት መረጃዎች እንደዚሁ ቅድም እንደተባለው በጣም እንግዲህ ሳይንቲፊክ የሆኑ መረጃዎች ወይም ሳይንቲፊክ መንገዱን ተከትሎ የወጡ መረጃዎችን ባይሆኑ ከከፍታ ጋር በተያያዘ የወጡ መረጃዎች ይቻሉ። በተለይ እንደ ሩቅ ምስራቅ ላይ የተሰሩ አይነት ጥናቶች አንዳንድ ሀገሮች ላይ በጣም ከፍተኛው ከባህር ጠል በላይ 3000 እና ከ3000 ሜትር በላይ በሆነ ቦታ ላይ የቫይረሱ የመኖር አቅም ደካማ ነው ይሉ ማለት ነው። ይሄ የወጣ አንድ ሁለት ጥናቶች ናቸው። እነዚህ ጥናቶችም ደግሞ ቀደም እንደተባለው ሳይንሳዊ መንገድ ተከትለው የሄዱ ወይም ደግሞ ወደ ሌላ አሁን የኢትዮጵያ ከፍታ ጋርም አምጠን ያን እውነታ እዚህ ልንተረጉመው አንችልም። ስለዚህ በአጠቃላይ ስናይ ምንድን ነው ኢትዮጵያውያን ለምንድን ነው ቫይረሱ ያልተስፋፋው ሲባል የመጀመሪያው ቅድም ዶክተር ኤባም እንዳለው የቫይረሱ ተፈጥሯዊ ዑደት ነው። ምክንያቱም ሲጀምር አብዛኛዎቹ እንግዲህ አውሮፓውያንም አሜሪካውያንም በጣም የተጠቁበት ምክንያት አንደኛ ቫይረሱን የሚያመጡ ብዙ ተጓዦች ስለነበሯቸው ነው። እኛ አፍሪካውያን በአጠቃላይ ያው ለሽርሽርም ለምንም የሄደ ሰው ውስን ከመሆኑ ጋር የተነሳ ወደቦቻችንም ደግሞ ወይም መግቢያ ማዕከሎቻችንም ውስን ከመሆናቸው የተነሳ ቫይረሱ ዘግይቶ ከመጀመሩ ጋር በተነሳ አሁን ያለንበት ፍጥነት እስከዚሁም የተጋነን አይደለም። ይሄ ማለት ግን ነገ ከነገ ወዲያ ይህ ፍጥነት እንግዲህ የማቀፍ ቫይረሱን ፍጥነት በምናይበት ጊዜ መጀመሪያው አንድ ወር በአጠቃላይ በዓለም አቀፍ ደረጃ ሪፖርት የተደረገው ከ14,000 በላይ አልነበረም ቻይናን ጨምሮ ማለት ነው። ከዛ በኋላ ነው እንግዲህ በየጊዜው ጥፍ እየሆነ በሚሊዮኖች የደረስ ነው ማለት ነው። በአሁኑ ሰዓት በየቀኑ ወደ 140,000 የሚሆኑ ሰዎች ናቸው የሚያዙት። ይሄ ደግሞ የሆነበት ምክንያት ምንድነው? ብዙ ሰዎች ኢንፌክትድ በሆኑ ቁጥር ወይም ደግሞ ቫይረሱ ካላቸው የመተላለፍ እድሉ ወይም ደብሊንግ ታይም የሚባለው ወይም ደግሞ እጥፍ የመሆኑ እድሉ በጣም በከፍተኛ ሁኔታ እየጨመረ መጣ ማለት ነው። ስለዚህ የእኛ ዕጣ ፈንታ ያው የኢትዮጵያ ማህበረሰብ ኢንስቲትዩት እንደተነበየው በቅርብ ጊዜ ውስጥ አስፈላጊ የሆኑት መከላከሎች ካላደረግን እስካሁን በሳይንስ የተረጋገጡ መከላከሎችን ደብሊንግ ታይማችን በጣም አጭር ጊዜ እየሆነ ይመጣል የሚል ግምት ነው ያለው።
በጣም አመሰግናለሁኝ ለዚህ ጥያቄ መልስ የሰጣችሁኝ ዶክተር ኤባ፣ ዶክተር በየነ፣ ዶክተር ወንድማገኝ ሁላችሁንም። በቅርቡም የኢትዮጵያ ጠቅላይ ሚኒስትር ሁኔታዎች ወደ ክረምቱ አካባቢ የከፉሉ ይሆን እንደምችል ያሳሰቡ ነበር። እስቲ ከጥሎ ወደ ሁለት ጥያቄዎች ልለፍ። በአመዛኙ በመርመራ ላይ የሚያተኩሩ ናቸው እነዚህ ጥያቄዎች። ዝናሽና ናዚፍ ናቸው ከአዲስ አበባ የሚጠይቁት።
በመጀመሪያ የአሜሪካ ድምጽ ሬዲዮ የአማርኛ ዝግጅት ክፍል ይህን ድል ስለሰጣችሁኝ በጣም አመሰግናለሁ። ኮሮና ቫይረስ እንግዲህ ብዙ ሰዎችን ህይወት እያጠፋ ነው። በየቀኑ በየዕለቱ የሰው መመረመረው ሰው ቁጥር በተጨመረ ቁጥር የሚገኘው የዚህ ቫይረስ ተጠቂ ቁጥርም ከፍ እያለ ነው የመጣው። ይሄ ደግሞ የሚያሳየው የ110 ሚሊዮን እና ከዛ በላይ ህዝብ ያለበት ሀገር ላይ ብዙ መመርመር ይጠበቅብናል ማለት ነው። እንደ ሌሎቹ ሀገራት እንኳን በቀን 25000 30000 50000 እና 100000 መመርመር ባንችልም ብዙ ክልል ላይ ያለ ነው፣ ብዙ ህዝብ ላይ ያለው። ለምንድን ነው የዚህን የበየቀኑ የሚመረመሩ ሰዎችን ቁጥር መጨመር ያልተቻለው?
የአሜሪካ ድምጽ ሬዲዮ የአማርኛ ክፍል ዝግጅትን በጣም አመሰግናለሁ ለሰጠኝ እድል። እኔ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩትን መጠየቅ የምፈልገው ይሄን ያህል ሰው ተይዟል፣ ሞቷል፣ ንክኪ ያለው ንክኪ የለውም፣ እንደገና ነው የሞቱ ሰዎችን በአስከሬን ምርመራ የተገኘ የሚል ሪፖርት መስማት ጀምሬያለሁ እና አሁን ምን ማለት ነው ግራ ይገብቶኛል። እሱ መጠየቅ ፈልጋለሁ። ምልክቱ እንደተነገረኝ ያስነጥሳል፣ ያስላል፣ ተረክሳል፣ ትኩሳት አለው፣ አንዳንዴ ደግሞ ማስቀመጥን ባህሪ ያለው ተብሏል። ይሄ ሁሉ ሳይታይ ነው ሰዎቹ የሞቱት? በድንገት እንደው ያዝ አድርጎ ጥድፍ አድርጎ ዱብ አድርጓቸው ነው? እንዴት ነው አስከሬን ላይ ብቻ የታየው? እንግዲህ የሚያስል ሰው የሚያስነጥስ ሰው ካለ ምልክቱ ከታየበት ጠቁሙ ተብሎ አጭር የስልክ መስመርም ተቀምጧል። ስለዚህ እሱን ተግባራዊ ሳይደረግ ቀርቶ የኛ ኢንፎርሜሽን ጋፕ ነው ወይስ በሽታው ባህሪውን ቀይሯል? እንዴት ነው አስከሬን ምርመራ ላይ ኮሮና ቫይረስ መገኘቱን ያወቅ ነው የሚለው ጥያቄ ሆኖብኛል።
አመሰግናለሁ ዝናሽንም ናዚፍንም ለጥያቄዎቹ። በተለይ የዝናሽ ጥያቄ በቀጥታ ለህብረተሰብ ጤና ኢንስቲትዩት የተላለፈ ቢሆንም ከአጠቃላይ ሳይንሳዊ ሁኔታዎችና ከህክምናው አኳያ እንዲመለከቱልን እስቲ ዶክተር ሶስናን በቅድሚያ ልጠይቅና እነዚህን የተነሱትን ጥያቄዎች የሚመለከት ከምርመራውና ከምርምሩ ጋር የሚሉን ነገር ካለ።
አመሰግናለሁ አቶ ሰለሞን። የዝናሽ ጥያቄ ለምን ሰዎች ከሞቱ በኋላ ተገኘ በሳሉ ሳይገኝ ይህ ጥያቄ ነው። ከ6-40% የሚሆን ሰው ቫይረሱ ይዞ ሳያውቀው የሚንቀሳቀስ ሰው አለ። ያው ከዚህ በፊትም ደጋግመን በተለያየ ቦታ ብዙ ሰዎች እንደናገሩ ቫይረሱ እንኳን ይዟቸው የሚድኑት ከ50-80% በላይ ናቸው። እና ብዙ ሰው ምንም አይነት የውጭ የሚሆን ማሳያ ሳያሳይ ቫይረሱ ሊኖረው ይችላል። ስለዚህ በዛ በከቤታ ላይ ምርመራ በሚገኝበት ጊዜ የሚገኘው ኮቪድ-19 መገኘቱ ያሰው ምንም ስምትም ሳይኖረው ሊሆን ስለሚችል በዛ በኩል የተጠና ስላለ መልሱ ነው። እንግዲህ ባጭሩ አንዳንድ ጊዜ ደግሞ ያው እንዳልኩት ከ80-100 የሚሆን ሰው ቢኖረውም እንኳን በጣም ልክ እንደ ትንሽ እንደ ጉንፋን ሆኖ ሊኖር የሚችል ያ ሰው ላያውቀው ይችላል። ስለዚህ ይሄ ደግሞ የተለየ ነገር ሳይሆን ቀደም ብለን የተናገርነውን ነገር ለምን መጠንቀቅ እንዳለብን የማህበረሰብ ጤና አጠባበቅ በጣም አስፈላጊነቱ እስከ 30% የሚሆነው የሚጋባው ሰዎች እንዳላቸው እንኳን ሳያውቁ የሚያስተላልፉት ቫይረስ ነው። ቢኖር ትልቅ ሰው የበዛበት ቦታ በምንሄድበት ጊዜ ሁሌ መጠበቅ ያለብን ስናስል ወይም ደግሞ ስናነጥስ እዚህ ክንዳችን ላይ ማድረግ ያለብን እና አፋችንና አፍንጫችን መሸፈን ያለብን። ብዙ ሰው ሊኖረው ይችላል ሳያውቅ። ይሄ ነው መስ እንግዲህ ከንግኩ
አመሰግናለሁኝ ዶክተር ሶስና። ዶክተር ኤባ የእርሶ መስሪያ ቤት እርሶ የሚመሩት መስሪያ ቤት በስም ተጠርቶ ጥያቄ ተነስቷል እንደተመለከቱት። እስቲ ወደ እርሶ ደግሞ ዞር ልበል።
አመሰግናለሁ ሰለሞን። የመጀመሪያው ጥያቄ ከላብራቶሪ ጋር የተገናኘ አጠቃላይ ሐሳቡ ተገቢ ነው። ብዙ በመረመርን ወቅት ብዙ በማነው በፖዚቲቭ የሆኑ ግለሰቦችን የማግኘት ፕሮባቢሊቲ ወይም ሁኔታ ይጨምራል። ነገር ግን ነባራዊ ሁኔታዎችንም ደግሞ ማየትና በተለይ ደግሞ በዚህ ስራ ላይ የተሰሩ ያሉ ነገሮችን በደንብ ግንዛቤ መስጠት አስፈላጊ ነው የሚል እምነት አለኝ። ምናልባት በዚህ ወደ 4-5 ወር በሚገመት የኮቪድ-19 የመከላከል ሂደት ቆይታችን ውስጥ በአገር ደረጃ እጅግ ከፍተኛ ምርታን ወይም ደግሞ ለውጥን ካመጣንበት ዘርፍ አንደኛው የላብራቶሪ ምርመራ ነው። ይሄንን እንግዲህ ብዙም ማለትም ሳያስፈልግ መጀመሪያ ናሙናዎችን ምልክ የነበረው ወደ ውጪ ነው። ስለዚህ በአገሪቱ ውስጥ ይሄንን በበቂ ሁኔታ ሊመረመር የሚችል ብቃት ላይ እንዳልነበረን ማሳያ ነው። በጣም ሳይቆይ በጥቂት ሳምንታት እዚሁ አዲስ አበባ ውስጥ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የመጀመሪያው ምርመራ ከጀመረም በኋላ አጠቃላይ ዓለም አቀፍ ሁኔታው እየሰፋ ሲመጣ አዲስ አበባ ላይ ብቻ ማቆየትም ብቻም ሳይሆን በተለያዩ የሀገሪቱ ክፍሎች ውስጥ ይሄን ካላስፋፋን በስተቀር ችግሩን መቋቋም እንደማንችል ግንዛቤ በመውሰድ እጅግ ከፍተኛ ስራ ነው የተሰራው። እንደውም ለሌላ ስራዎቻችን ማሳያ የሆኑ ስራዎች ነው የተሰሩት በላብራቶሪ ዘርፍ። በተለይ የተለያዩ ሴክተሮች ወይም ዘርፎች ብዙ ጊዜ ግንኙነት በመፍጠር ለአንድ ዓላማ ብዙም ሲሰሩ አያስተውልም። በዛ ረገድ የትምህርት ዘርፉ፣ የጤናው፣ የግብርናው አንዱ ጋር ያለውን መስታሪያ ወደ አንዱ በማምጣት አሁን በምንነጋገርበት ወቅት እንግዲህ ወደ 32 የሚሆኑ ላብራቶሪዎች በኢትዮጵያ ውስጥ ይሄን ምርመራ ያደረጉ ያለበትን ሁኔታ ለመፍጠር ተችሏል። ስለዚህ ይሄ እንግዲህ በጣም ባጭር ጊዜ እጅግ ከፍተኛ የሆነ መዋለ ንዋይ የሚፈልግ እና ደግሞ ፍጥነትንም በሚፈልግ መንገድ የተሰራ ስለሆነ በበጎነቱ መግለጽ እንፈልጋለን። ለማሳያ እንዲሆን እንግዲህ ወደ የፌብሩዋሪና ማርች አካባቢ ወደ 1500 ወይም 1600 ገደማ ነው በእነዚህ ግዚያቶች ውስጥ ወደ 2 ወር በሚገመት ግዚያ ውስጥ ምርመራ የተደረገው። ይሄ ቁጥር ወደ ኤፕሪል ላይ ስንመጣ ወደ ሚያዚያ ይሄ ቁጥር ወደ 16000 ነው በወር ለማሳደግ የተቻለው። ግንቦት ላይ ስንመጣ 16000 የነበረው ወደ 91000 ነው እንዲያድግ የተደረገው። አሁን እንግዲህ እስከ ትላንት ድረስ የግማሽ ወሩን ካየን ደግሞ ሰኔ ላይ እስከምንነጋገርበት ጊዜ ወደ 72000 አካባቢ ነው ያለው። እንግዲህ ይሄንን በአማካይ ከመነዘር ነው የመጀመሪያዎቹ 2 ወራት ውስጥ በአማካይ በቀን 33 ናሙናዎችን አናላይዝ የምናደርግበት ሁኔታ የነበረበት፣ ያንን ወደ 544 በቀጣይ ወር፣ ከዛ በኋላ ወደ 3000 እና አሁን ደግሞ ሰኔ ላይ እስከ 5100 በአማካይ በቀን መስራት የቻልንበት ሁኔታ አለና ይሄ እንግዲህ ከፍተኛ የሆነ አበረታች የሆነ እንቅስቃሴ ነው ብሎ መናገር እንችላለን። ግን በቂ አይደለም። ቅድም እንደተባለው ኢትዮጵያ ከመቶ ሚሊዮን በላይ ህዝብ ያላት ሀገር ስለሆነች ብዙ መስራት ይፈልጋል። ያንን ታሳቢ በማድረግ አሁንም ይሄ ቁጥርን ወደ 50 ለማሳደግ ስራዎች እየተሰሩ ነው ያሉት። ይሄ በሚሆንበት ወቅት አጠቃላይ እንግዲህ እቅዳችን በጥቂት ወራት ውስጥ በ2 ወር ጊዜ ውስጥ ቢያንስ የመመርመር አቅማችንን ወደ 14000 ማድረስ ነው በቀን። ይሄንን በመናደርግበት ወቅት እንግዲህ አብዛኛውን ጫና መቋቋም የምንችልበት ሁኔታ እንፈጥራለን ከሚል ህሳቤ ነው። እንግዲህ ብዙ ጊዜ የሚታየው ምንድነው አሜሪካ አውሮፓ አካባቢ ያለውን ሁኔታ ታሳቢ በማድረግ ብዙ ነገሮችን ታሳቢ ሳናደርግ ቀጥታ እዛ ያየነው ነገር አፍሪካ ውስጥ ማድረግ እንችላለን ወይ? ያው ይሄ በጣም አዳጋች እንደሆነ ለሁላችንም ግልጽ ነው። በተለይ ደግሞ ኮቪድ-19ን በተመለከተ እንግዲህ ይሄንን ፋሲሊቲ ወይም አቅም መገንባት ብቻም ሳይሆን ግብአት ይፈልጋል። ግብአቶቹ ሙሉ በሙሉ በሚያስፈልግ ደረጃ ከውጭ ነው የሚመጡት። አሁን ኮቪድ-19 ላይ ከፍተኛ የሆነ ችግር የሆነው በተለይ እንግዲህ ይሄ ላብ ላይ ብቻም ሳይሆን አጠቃላይ ግብአትን በተመለከተ ዓለም በሯን በራሷ ዛቢያ የዘጋችበት በተለይ ሀገራት ይሄ አቅም ኖሯቸው ኢንዱስትሪ ያላቸው መጀመሪያ ትኩረታቸው የነሱን ዜጎች፣ ከዛ በኋላ ደግሞ እንደ ገቢ ሁኔታ እይታ የነበረባቸውና ገንዘብ ይዘን እንኳን ወጥተን ማግኘት ያልቻልንበት ሁኔታ እንዳለም እንደው ታሳይ መደረግ አለበት የሚል እምነት አለኝ። እንደው ጥሩ ማሳያ የሚሆነው እስከ ቅርብ ጊዜ ድረስ ወደ 99% በላይ የሚሆነው የላብራቶሪ ምርመራ ሲደረግ የነበረው አሁንም በድጋፍ በመጡ ቁሶችና ይሄንን ግን አሁን በግዢ አድርጎ በመፈጸም በይበልጥ ይሄን ለማን ቁጥሩ ለመጨመር ያው ጤና ሚኒስትርም የሚመለከተው ማካል ስራ እየሰራ ነው ማለት እንችላለን። ካስከሬን ጋር የተነሳ ጥያቄ ልክ ነው። ይሄንን በተመለከተ በቅርቡ ያስከሬን ምርመራ እንዲደረግ በስትራቴጂ መልክ አውጥተን ተግባራዊ ማድረግ ጀምረናል። ይሄ እንግዲህ ሁለት ነገሮችን እንዲመልስ ነው። አንደኛው አስከሬን ለምሳሌ ፖዚቲቭ ቢሆን በዛ ሂደት ውስጥ በኮንታክት ትሬሲንግ ወይም ደግሞ ንክኪ ባላቸው ሰዎች በመናደርገው እንቅስቃሴ ማግኘት የሚገባንን የበሽታውን ስርጭት ሊጨምሩ የሚችሉ የማህበረሰብ ክፍሎችን ለማግኘት ከፍተኛ የሆነ ጠቀሜታ ስላለው ነው። ሁለተኛው እንግዲህ እኛም እንደምናቀው ማህበረሰባችን ለቀብር ከፍተኛ ትኩረት ይሰጣል፣ መስተባሰብን የግድ ይላል። በዛ ሂደት ላይ ደግሞ አሁንም የበሽታውን ስርጭት ከመጨመር አንፃር የራሱ የሆነ ሚና ይጫወታል። ስለዚህ ሁለቱን ነገሮች እንኳን መስመር ለማስያዝ ምርመራ ማድረግ አስፈላጊ ስለሆነ እስካሁን እስከምንነጋገርበት ወቅት እንግዲህ ከ300 በላይ አስከሬኖችን ምርመራ አድርገን ወደ 17 የሚሆኑ ፖዚቲቭ የሆኑ ኬዞችን አግኝተናል። ስለዚህ ጠቀሜታው ቅድም በገለጽኩት አግባብ የሚታይ ነው። ለምን የሚለው ግን ያው እንግዲህ ቅድም ሲገለጽ እንደነበረው ኮሮና ብቻውን በሽታ አምጥቶ ብቻውን የሚገልም ላይሆን ይችላል። በተለይ ይሄ የሚጸናው የተለያየ የጎንዮሽ ወይም ደግሞ ተጓዳኝ ህመም ያለባቸው ሰዎች ላይ ሊከሰት ይችላል። ነገር ግን እነዛ ግለሰቦች ሆስፒታል ላይ የሚመጡት ኮሮና መሰል በሆነ ምልክት ሳይሆን ምናልባት በስኳር ሊሆን ይችላል፣ ምናልባት በደም ግፊት ሊሆን ይችላል፣ ምናልባት በካንሰርም ሊሆን ይችላል፣ በተለያዩ ጤና እክሎች ሊሆን ይችላሉ። ነገር ግን በድብቅ ኮሮና ደግሞ የራሱን ስራ ወይም ደግሞ በሰውነታቸው ውስጥ ሊኖር ስለሚችል ሁሉም በዛ የሚጠቃ ወይም ደግሞ ያ ቫይረስ ያለበት ምልክቱን ያሳያል የሚል ስላልሆነ እንደው በዛም ግንዛቤ እንዲወሰድ ነው። እንደውም መረጃዎች የሚያሳዩት ከ80% በላይ የሚሆነው የማህበረሰብ ክፍል ምልክቱን እንደማያሳይ ስለሆነ ጠቀሜታው ግን ቅድም በገለጽኩት ለሁለቱ አላማዎች እንደሆነ መረዳት እንዲኖር ለመግለጽ ወዳለሁ። ሰለሞን
አመሰግናለሁኝ። ዶክተር ኤባ፣ በነገራችን ላይ ተመልካቾቻችን፣ አድማጮቻችን በዚህ ፕሮግራም ውስጥ የምትሰሟቸው ቁጥሮች በፈጣን ሁኔታ ሊቀያየሩ ይችላሉ። በሰኔ የመጀመሪያ ሳምንት መጨረሻና ሁለተኛ ሳምንት መጀመሪያ አካባቢ ያሉ ቁጥሮች ናቸው አሁን እየተገለጹ ያሉት። ተከታዮቹ ጥያቄዎች ደግሞ ወደ ሐዋሳ ይወስዱናል። እንስማቸው።
ኮሮናን በተመለከተ አሁን ጥንቃቄ ከማድረግ አንፃር አፋችንን ታጠባለን፣ እጃችንን እንታጠባለን፣ ርቀታችንን እንጠብቃለን። ትራንስ እንደይታ በዚህ ብቻ መከላከል እንችላለን። ሐኪሞችም እየተያዙ ነው እየተባለ ነው እና ምን ብናደርግ ነው የበለጠ መከላከል
መኮንን ጉልማ ባላለው ካጂ ካምቦ ነው። ምንን ነው መንካት የሌለብህ? እንዴትስ አይነት ጥንቃቄ ነው ማድረግ ያለብህ? ግድግዳ ላይ ሊገኝ ይችላል ፍሩት ሳይቀር ብርቱካን።
እሺ፣ ስሜ ቢኒያም ከበደ ይባላል። የድሬዳዋ ከተማ ነዋሪ ነኝ። የኮሮና ቫይረስ ባህሪ በየጊዜው ይለዋወጣል ይባላል። ምንም ግልጽ አልሆነልንም። ምንም ሰዎች ንክኪ የላቸውም እየተባለ ከውጭ ሰው ከመጡት ጋር ከታመመ ሰው ጋር ንክኪ ሳይኖራቸው እንዴት ሊያዙ ይችላሉ? በሽታው አየር ላይ አለ ወይ በትንፋሽ እስከ ምን ያህል ዲስታንስ ይጻፈው? ይጻፈው ላይ ጎግል ላይም ሌሎችም የማህበራዊ ድረገጾች ላይ ገብተን ስናነብና የምናየው ደግሞ ነገር የተለያየ ነው።
ኮሮና ቫይረስ ለምንድን ነው ሲሮምስቴ ከላይ የምትተላለፈው? የበሽታ መቆሚያ አለ ወይ?
አመሰግናለሁኝ። ይህንን ጥያቄ እስቲ ወደ ሞጆ ልውሰድ። ዶክተር በየነ ደራሮ እዚህ አሉ። እስቲ ወደ እርስዎን ጋብዛለሁ።
ጥያቄውን አንዴ ብትደግምልኝ በጣም ደስ ይለኛል።
ጥያቄው ይሄ ቫይረስ የመተላለፊያ መንገዱ ከሌሎች የህመም አይነቶች የተለየ ነው ወይ ነው? በአጠቃላይ ከተመሳሳይ የህመም አይነቶች ወይስ ደግሞ ለምን ተለየ? ለምሳሌ በመንካት እንዲህ አይነት ማስጠንቀቂያዎች ማሳሰቢያዎች ይሰጣሉ። ፊታችሁን ሸፍኑ፣ እጃችሁን ታጠቡ ይባላልና ምንድነው የተለየ የሚያደርገው ነው? ሁለተኛው እስከ መቼ ድረስ ነው የሚዘልቀው? በእናንተ በሐኪሞቹ እምነት ይሄ በሽታ ነው? ይከተሉ ዶክተር በየነ።
በጣም ጥሩ ነው፣ አመሰግናለሁ። ምናልባት ቀደም ስንነሳ እንደነበረ የኮሮና ቫይረስ ከሌሎች ቫይረሶች ለየት የሚያደርገው ነገር አንደኛ በህክምና አታክ ሬት ወይም ደግሞ ከሰው ወደ ሰው የመተላለፍ አቅሙ በጣም ከፍተኛ ነው ከሌሎች አንጻር ስናይ ማለት ነው። እንደውም ከሌሎች ቫይረሶች ብቻ ሳይሆን ከኮሮና ፋሚሊ ከሚባሉት ቫይረሶች ውስጥ እንኳን ስናይ ትንሽ ለየት ያለ ከአንድ ሰው ወደ ሌላ ሰው መተላለፍ በጣም ሀይ ነው ወይም ደግሞ ከፍ ያለ ነው። ምናልባት ከዚህ በፊት በነበሩት ሳርስ ቫይረሶች ውስጥ ስናይ ምርስ አለ፣ ስታስ አለ፣ አሁን ደግሞ ሳስኮፕቱ ኮሮና የምንለዋለ። ምናልባት ከነሱም በጣም ለየት የሚያደርገው ነገር ምንድን ነው? አታክሪቱ ከአንድ ሰው ሌላ ሰው የመተላለፍ አቅሙ በጣም ሀይ ነው እና በንክኪ ይተላለፋል፣ በትንፋሽ ይተላለፋል። እና ያ ኮሮና ቫይረስ ያለበት ሰው እቃ ወይም ደግሞ እሱ የጠቀምበትን ነገር ስንጠቀም በቀላሉ ለኛ ሊተላለፍ ይችላል። ስለዚህ ከአንድ ሰው ሌላ ሰው የመተላለፉ አቅም በጣም ከፍተኛ ነው እና ምናልባት በትምህርትም በተለያዩ ሚዲያዎችም በቴሌቪዥንም ሐኪሞችን መንገድ ላይ በመውጣት ሲያስተምሩም ሰምታችሁ ነው።
የዶክተር በየነ ደራሮ መስመር አልፎ አልፎ ያስቸግራል። ለነገሩ ተመሳሳይ ጥያቄዎች ወደፊትም ስለሚመጡ በተመለስን ቁጥር ጊዜ ባገኘን ቁጥር እናገኛቸዋለን። ወደ ተከታዩ ጥያቄ እናልፋለን። በሕክምና ምርምር ላይ ያተኩራልና እስቲ እንስማው።
ሰላም ቪኦኤ፣ ቤተልሔም እባላለሁ። የባህር ዳር ከተማ ነዋሪ ነኝ። በኢትዮጵያ ውስጥ ተመራማሪዎች ባህላዊ መድኃኒት ተገኘ ብለው ነበር፣ እሱስ ምን ላይ ደረሰ? አሁን
ስሜ ስንታየሁ ታደሰ ይባላል። የደሴ ከተማ ነዋሪ ነኝ። ከኮሮና ቫይረስ ጋር ተያይዞ በኢትዮጵያ በባህል ሕክምና ላይ የተሰማሩ ባለሙያዎች አሉ። ነገር ግን ትኩረት እየተሰጠው አልነበረም። ከዚህኛው በሽታ ጋር ተያይዞ ግን ከመንግስት ጋር በጋራ ለመስራት ጥረት እየተደረገ መሆኑን እናቃለን። ነገር ግን በዩኒቨርሲቲዎች በሌሎች ድርጅቶች ሌሎች ዘመናዊ የሆነውን ነገር ለመከላከል የሚያስችለውን አቅም እንዲሰሩ ተፈቅዷል። ለባህሉ ትኩረት ግን እየተሰጠው አይመስልም። የባህል ሕክምናውም አሁን ምን ደረጃ ላይ እንዳለ ራሱ መረጃ እየተሰጠ ስላልሆነ አሁን ባለው ሁኔታ እና ቀጣይስ በሚኖረው ሁኔታ በአጭር ጊዜ ውስጥ የባህል ሕክምናው ከዘመናዊ ሕክምናው ጋር ተያይዞ ሊያመጣ የሚችለውን ውጤት ምን ላይ ደረጃ ላይ ደርሷል? ምን አይነት ትኩረት ተሰጥቶታል?
ኮሮና ቫይረስን መድኃኒቱ ኢትዮጵያ ውስጥ ለተለየ ባህል ሕክምና የሚሰጡ ሰዎች አግኝተዋል የሚባል ነገር ነበረ እና እሱስ ምን ደረጃ ላይ ነበር?
ዶክተር ኤባ የእርስዎ መስሪያ ቤት ነው የምርምር ጉዳዮችን የሚሰራውና ሲያጠር አድርገው ይንገሩን። ይህንን ብዙ ጥያቄዎች ናቸው የደረሱን። ይህን የሚመለከቱ
ስራዎች እየተሰሩ ነው ያሉት በተለይ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት የባህል ሕክምናን ከመደገፍ አንጻር ትልቅ ስራ እና ኃላፊነትም አለበት። በውስጣችን ራሱን የቻለ ዳይሬክቶሬት አለ። ከዛ አንጻር እንግዲህ የባህል ሕክምና አዋቂዎችን በማስተባበር በተለይ ሚዛን ሊደፉ የሚችሉ ከዘመናዊ ሕክምና ጋር ተጓዳኝ የሆነ እውቀት ባላቸው ባለሙያዎች ተገምግሞ ወደ 5 የሚሆኑ ምርምር ሊደረግባቸው የሚችሉ ግኝቶች ለተቋሙ ቀርበው ስራ እየተሰራ ነው ያለው። ከዛ ባሻገር ደግሞ ተቋሙ ከሚመለከታቸው ከሌሎች አካላት ጋር ደግሞ በቅንጅት የራሱን የሆነ ደግሞ ጥናትም እያደረገ ነው ያለው እና ምርምር እንግዲህ ጊዜ ይወስዳል። በአጭር ጊዜ የሚታወቅ አይደለም። አለኝም ብሎ ደግሞ ለማውራት መጀመሪያ መመዘን ያለበት መሟላት የሚገባቸው የሳይንስ መስፈርቶች አሉ እና በተቻለ መጠን እነዚህም በአሟላ መንገድ ስራዎች የተሰሩ ነው ያሉት። ይሄንን ግን ውጤት አለው ብሎ ለመናገር ግን ገና ብዙ መስራት ይፈልጋል፣ ጊዜ ይጠይቃል። ነገር ግን ኢትዮጵያ እንግዲህ የባህል ሕክምናን ከመጠቀም አንጻር 80% የሚሆነው ማህበረሰቡ ይጠቀማል የሚል እምነት እና መረጃዎች አሉ። ይሄም ደግሞ አበረታች ነው። ብዙ ጥያቄዎች ለተቋሙም ይቀርባል። ይሄንን እንግዲህ በማቀናጀት ስራዎች እየተሰሩ ናቸው። ግን አሁን ላይ ይሄ ውጤት አለው ብለን ምንነጋገር ማን ነው መናገር ምንችልበት ሁኔታ ላይ አይደለም ያለ ነው።
አመሰግናለሁ ዶክተር ኤባስቲ። እዛው አሃዱ ስቱዲዮ ውስጥ ልቆይና ወደ ፍትሐወቅ ዞር ልበል። ምናልባት የምታነሳው ተከታይ ጥያቄ ወይም ሌላ ጥያቄ ካለ ፍትሐወቅ።
ቀደም ሲል የተነሳው ጥያቄ ላይ ምናልባት ብናክልበት ብዬ አሰብኩት። የኮሮና ቫይረስ ለረዘም ያለ ጊዜ እንደሚቆይ እየተነገረ ነውና ከሱ ጋር የተያያዘ ህብረተሰቡ ጥንቃቄ በተሞላው መልኩ መደበኛ ህይወት የሚቀጥልበት ሁኔታ ላይ ምን የተደረገ ዝግጅት አለ? ምን የተደረገ ምርምር አለ? ሌሎች ሀገራትስ እየከፈቱ ሲመጡ ከምንወስደው ትምህርት አንጻር ምንድነው ማድረግ ያለብን? ኮሮና አብራት አመት አምስት አመት ከኛ ጋር የሚዘልቅ ከሆነ ምንድነው ማድረግ ያለብን የሚለው ላይ የተወሰነ ነገር ማከል ቢቻል ጥሩ ይመስለኛል። ሰለሞን
አመሰግናለሁ። ፍትሃወቅ ይሄንን ጥያቄ ወደ ባህር ዳር ይዤ እሄዳለሁኝ። ዶክተር ወንድማገኝ ምን ይላሉ?
ኮሮና እንደማንኛውም ቫይረስ ለረጅም ጊዜ ወይም ደግሞ ለተወሰነ ጊዜ አብሮን ይቆያል ክትባት እስከሚገኝ ድረስ። ለዚህ ምን እየተሰራ ነው የሚለውን ኤባ አድሬስ ያደርገው ይሻላል። በእኛ በኩል እነዚሁ እንደ አማካሪ ሰብሳቢ እያልን ያለን ነገር አለ። ምክንያቱም እዚህ ጋር በተያያዘ አሁን ከኮሮና ጋር በተያያዘ የሆነው ነገር ምንድን ነው? ነገሮች በሙሉ ወደ ኮሮና አደሉ እና በተለይም በሕክምናው በኩል ሌሎች ተጓዳኝ ሕክምናዎች ወይም በሽታዎች የተረሱበት ሁኔታ ነበረ። ይህም በተመለከተ በእኛም በኩል ትንሽ ጥናት አድርገን ጤና ጥበቃን ኮሚኒኬት ተደረግን በኋላ ጤና ጥበቃም ደግሞ ከመጀመሪያውኑ ደብሊውኤችኦ ያወጣው በተለይም መደበኛ የሆኑ ወይም ደግሞ ኢሴንሻል ሄልት ሰርቪሶችን እንዴት ማካሄድ ይችላል የሚል መመሪያ ማዘጋጀት ስለነበረ ያን መመሪያ ወደ የማዕከሎቹ ወደ የክልሎቹ ተሰራጭተዋል። ከዚህ ጋር በተያያዘ ሆስፒታሎች፣ ጤና ጣቢያዎች መደበኛ ሕክምና አገልግሎታቸውን እንዲጀምሩ አስፈላጊውን ጥንቃቄ አድርገው መመሪያ ተላልፏል። ሆኖም ግን ሆስፒታሎችም ጤና ጣቢያዎችም በአሁኑ ሰዓት የሕክምና አገልግሎታቸው ትንሽ እንደተዳከመ ነው። ያው በተለይ ሚያዝያ ወር ከነበረው አሁን የተሻለ ነው። ግንቦትና ሰኔ ላይ እየተሻለ መጥቷል። ሆኖም ግን ጤና ጥበቃም ያወጣውን መረጃ እንዳየ ነው ባለፉት ሶስት ወራት መድኃኒታቸው መሰብሰብ ከነበረባቸው የኤች አይ ቪ መድኃኒት የሚወስዱ ሰዎች 50% መድኃኒታቸውን አልወሰዱ። ማህበረሰብ አቀፍ ዘመቻዎች በተለይም ደግሞ የተረሱ በሽታዎች የሚባሉት የድሃ በሽታ የሚባሉት በተመለከተ የሚደረጉ በሙሉ ማህበረሰብ አቀፍ ዘመቻዎች ተቋርጠዋል። ስለዚህ መደረግ አለበት ብለን የምናስበው ምንድን ነው? አንደኛ ህክምናው፣ በተለይ ከህክምናው አንጻር አስፈላጊውን ጥንቃቄ አድርጉ። ሌሎች የህክምና አገልግሎቶች መጀመራል። ምክንያቱም እንደምታዩት ኮሮና ብቻ ያው ያለው ችግር ህዝባችን በተለያዩ በሽታዎች እየሞተ ኢትዮጵያ ውስጥ በምናስብበት ጊዜ በአመት ውስጥ ወደ 124,000 የሚሆን ሰው በቲቪ ይያዛል። ከ400,000 በላይ ሰዎች በአሁኑ ሰዓት የኤች አይ ቪ ህክምና አክቲቭ ይወሰዱ ነው። እነዚህ በቲቪ የሚያዙ ሰዎች በጊዜው ህክምናቸውን ካላገኙ ከኮሮናው ይልቅ ቲቪ በአሁኑ ሰዓት ያለበት ክልል በተለያዩ ቦታዎች የወባ ወረርሽኝ ተነስቷል። ይህም በተመለከተ አንደኛ ህክምናው ሁለተኛ ነገር ደግሞ በተለይ ፐብሊክ ሄልዝ ኢንስቲትዩሽኑ ትኩረት ያደረገው ኮሮና ላይ በመሆኑ ሌሎችን ገዳይ በሽታዎች እየተረተዋል። ስለዚህ ህክምናው ላይ አተኩሬ ይሄን ይሻላል። ሌላውን ኤፖ አድሬስ ያደረግ።
አመሰግናለሁ ዶክተር ወንድማገኝ። ወደ ተከታዩ መልእክት እናልፋለን። ሚካኤል በላይነ ያናግራችኋል።
ናይስትልን ሚካኤል በላይነ እባላለሁ። ኮሮና ከጀመረበት ጊዜ አንስቶ ወይም በሀገራችን ገብቷል ከተባለበት ጊዜ ጀምሮ በአብዛኛው ኑሯችንን በቤታችን ውስጥ አድርገናል፣ ወይም ደግሞ እንቅስቃሴያችንን ገጥተን በተቻለን መጠን ቤት ውስጥ ለመቀመጥ ሞክረናል። ወይም ደግሞ የለመድነው ንክኪ፣ መጨባበጥ፣ እንዲሁም ልማዳችን የሆነውን ሁሉም መጠቃቀፉንም ሆነ ሰላምታውን አቁመን በቤታችን ኑሯችን አድርገናል፣ ስራችንንም አቁመን። ይህ ደግሞ በበለጠ በሽታ ባልተስፋፋበት ጊዜ ነበር። ይሁንና አሁን ከደለ ወደለት በሽታው እየጨመረ እየሰፋ በነበረ ጊዜ ደግሞ የነበረውን ጥንቃቄ ሁሉ እየዘነጋን ወደ ቀደመው ወደ ድሮ ኑሯችን የተመለስን ይመስላልና የለበለጠ ጉዳት እንዳይዳርገን ስጋት እየሆነ ስለመጣ ሁላችንም በተቻለ መጠን እንግዲህ የኑሮና የስራችን ሁኔታ እንደሚፈቅድን ራሳችንን ብንጠብቅ ለእኛም ከቤተሰባችንም ልጆቻችን ለምንወዳቸው ሁሉ በጠበቅ ይሆናል እና ጥንቃቄ እናድርግ እላለሁ። አመሰግናለሁ።
አመሰግናለሁ ሚካኤል በላይነ ቆንጆ መልእክት። ወደ ተከታዩ ጥያቄ አልፋለሁኝ። ሁለት ጥያቄዎች ናቸው ያሉት። ለነገሩ እስቲ እናዳምጣቸው።
ስሜ ሲስተር ፍሬዮስ ከበደ ነው። የደሴ ከተማ ነዋሪ ነኝ።
ያው በጤናው ዘርፍ የተሰማራሁ ነኝ። ቪኦኤ ጠይቀቱ ስለሰጠኝ አመሰግናለሁ። ኮቪድ-19 ላይ ትሪትመንት ሴንተር ላይ ተመድቦ የሚሰሩ ባለሙያዎች፣ ስፔሻሊስቶች፣ ሾፌሮች እንዲሁም የጽዳት ሰራተኞች የጥቅማ ጥቅም ክፍያ እጅግ በጣም የተራራቀ መሆኑና ሁሉም ግን ለዚህ ቫይረስ እኩል ተጋላጭ እድል ያላቸው በመሆኑ በተለይ የጽዳት ሰራተኞች ዝቅተኛ የሆነ ክፍያ ነው የተቀመጠው በአከፋፈል ስርዓቱና ይሄ ነገር ደግሞ ቢታይ።
ዶክተር ኤባ፣ ይሄ ጥያቄ የመንግስት ጉዳይ ነው፣ የብሔራዊ ምላሽ ጉዳይ ይመስለኛልና እስቲ ምን ይላሉ እርሶ?
እንግዲህ እንዲህ አይነት ክፍያዎች መንግስት እንግዲህ እዛ ላይ ህይወታቸውን ቤዛ አድርገው የሚሰሩ ሰራተኞችን ለማጥጊያ ለማበረታታት የሚጠቀምበት ነው። ያ ሁላችንም እንደምናውቀው ወይም እንደምንረዳው አስገዳጅ ሳይሆን የመንግስትን ወይም የሀገርን አቅም ታሳቢ በማድረግ የሚፈጸም ነው። እንግዲህ አሁን ቅርብ ጊዜ ነው የሚኒስትሮች ምክር ቤት ይሄንን የቀረበለትን ፕሮፖዛል ያጸደቀው። ስለዚህ እንግዲህ ይሄንን ሲሰራ የነበረው አካል በተቻለ መጠን በፌደራል ብቻም ሳይሆን በክልል የሚኖሩ የሚመለከታቸው አካላትን ምክር ሀሳብ በመውሰድ እያንዳንዱ ደግሞ ሙያ ካለው ተጋላጭነት አንጻር በተለይ ተጋላጭነትን ሚዛን ላይ በማስገባት እንዲሁም ደግሞ የሀገሪቱን የመፈላቀም ታሳይ በማድረግ የተዘጋጀ ነው። እንግዲህ እንደገባም አይደለም የጸደቀው፣ ብዙ የተንሸራሸረበት የሚመለከተውም አካል ኮመንት አድርጎ ማስተካከያ ተደርጎበት ውሳኔ የተሰጠው ነው እና እንግዲህ ቅርብ ጊዜ የተወሰነ ስለሆነ ገና ተግባራዊ ማድረግም አልተጀመረም እና እንዲህ ብሎ መናገር አስቸጋሪ ነው የሚሆነው እና በእኛ እይታ ግን እያንዳንዱ ባለሙያ ሊያገኝ በሚችልበት መንገድ የተዘጋጀ ዶክመንት ነው የሚል እምነት አለን። ክፍተቶች፣ ችግሮች የሚኖሩ ከሆነ ደግሞ ወደፊት እንግዲህ የሚታይ ይሆናል። ሰለሞን
አመሰግናለሁ። ዶክተር ኤባ፣ ወደ ተከታዩ ጥያቄ እናልፋለን። ቢኒያም ድሬዳዋ ላይ፣ ግርማነሽ መቀለ ላይ አሉ፣ እንስማቸው።
መሪያው መሳሪያ በትክክል ፈንክሽናል ሆኖ በትክክል ኢፌክቲቭ ነው ወይ የሚለውን አንዳንድ ወይም ሶሻል ሚዲያዎቹ ላይ ወይም ኢንተርኔት ላይ ገብተን ስናይ የተለያየ ሀሳብ ያስቀምጣሉ። ኢፌክቲቭ አይደለም ከቻይና የመጣው ይባላል። ስለዚህ ይሄ ነገር ምን ያህል ነው አስተማማኝ ነው ወይ?
ግርማነሽ ግዴ ይባላለሁ፣ የመቀለ ከተማ ነዋሪ ነኝ። የመዳኑ አቅምስ ምን ላይ ነው ወይስ ቫክሲኑ የመገኘቱ ሁኔታ ወይም አዝማሚያስ ምን ላይ ነው?
አመሰግናለሁ። ለጥያቄዎቹ ክፍት ነው። አንዳችሁ ልትመልሱልኝ ትችላላችሁ። ድምጻችሁን ካሰማችሁኝ ወደ እናንተ ዞራለሁ።
ሄሎ ሰለሞን።
እሺ ዶክተር ወንድማገኝ ይቀጥሉ።
የመጀመሪያውን የመርመሪያ መሳሪያው የሚለው በነገራችን ላይ የመርመሪያ መሳሪያዎቹ ያው ኤፋም እንደሚያውቀው አገር ውስጥ የነበሩ መርመሪያ መሳሪያዎች ናቸው። ስለዚህ ጥራታቸው በዓለም ጤና ድርጅትም የተረጋገጠ የተሰራበት ያለው አሰራር ጥራት በጠበቀ መልኩ ነው። የመጀመሪያ እንዲያውም ትልቁ በእኛ በኩል የነበረን ቅሬታ የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ላይ የጥራት ጉዳይ በጣም ስላሳሰባቸው ምርመራ የሚሰራ የነበረው እንደጀመረ አዲስ አበባ ብቻ ነበረ። ለተወሰነ ጊዜ አዲስ አበባም የህብረተሰብ ጤና ኢንስቲትዩት ውስጥ ማለት ነው። ከዛ በኋላ ነው የእያንዳንዱን ላብራቶሪ ጥራት ካረጋገጡ በኋላ ስልጠናዎች ተሰጠው። መጀመሪያ አዲስ አበባ ያሉ ሌላ ላብራቶሪዎች፣ ከዛ ደግሞ በየክልሎቹ የጀመረው ማለት ነው። ሌላው ጥያቄ ያው ክትባትን በተመለከተ ነው። እንግዲህ ቅድም እንደተጠቀሰው የመድኃኒት ምርምርና የክትባት ምርምር በጣም ረጅም ጊዜ የሚፈጅ ከአሁን በፊት የነበረውን ለሌሎች በሽታዎች የነበረውን ክትባት ማምረትና መድኃኒት ማምረት ትሬንድ ብናይ አንድ መድኃኒት ለማምረት ከ10 እስከ 15 ዓመት አምርቶ ወደ ገበያ ለማውጣት ማለት ነው፣ ወይም ጥናት አድርጎ ወደ ገበያ ለማውጣት ማለት ያስፈልግ ነበር። ከኮሮና ጋር በተያያዘ ግን ያው ያሉት አብዛኛዎቹ ነገሮች ቢሮክራሲውም እየቀነሰ ምርመራዎቹ በአጭር ጊዜ እንዲደርስ ይደረጋል የሚል እምነት ቢኖረንም የጋቢ እንግዲህ ዓለም አቀፍ የቫክሲን አሊያንስ የሚባለው ነው ይህን ነገር ክትባትን በተመለከተ የሚመራው ድርጅት በቅርቡ እንዳሳወቀው ክትባት ብንጠብቅ እንኳ የሚኖረው ከ2021 መጨረሻ ወይም መሀከል አካባቢ። በአሁኑ ሰዓት ክትባት ተመርቶ ገበያ ወጥቶ ለገበያ እስከሚደርስ ወደ 18 ወራት ያህል ይፈጅበታል ነው የሚታሰበው ቢያንስ ማለት ነው። ይህ ግን በነገራችን ላይ የኮሮና ክትባት ጋር በተያያዘ አንድ ትልቁ ወደፊት የሚመጣው ጥያቄ ምንድን ነው? ማን ነው አገልግሎቱን የሚያገኘው የሚለው። ስለዚህ
የኔትወርክ ችግር አለ ባህር ዳር ላይ ይመስለኛል። እስቲ ወደ አሃዱ ስቱዲዮ ዞር ልበልና ከፍትሃወቅ ጋር ትንሽ ቆይታ እናድርግ። ምናልባት የምትጠይቀው ጥያቄ ተከታይ ካለ ላንተ ልክፈታውን አየሩን።
አሁን የተነሳው ጉዳይ ጥሩ ነበር ከቀጣይ ህክምናው ጋር በተያያዘ በተለይም ደግሞ የክትባቱ ሁኔታ የሚገኝባቸው ሀገሮች ሊኖሩ ይችላሉ። ከኢትዮጵያ የተሻለ ሰፊ ምርምር የሚያደርጉ ሀገሮች አሉና በእነዚያ ሀገሮች ክትባቱ ሲገኝ እንደ ኢትዮጵያ ወዳሉ ደሃ ሀገሮች ለማምጣት ምንድነው እየተደረገ ያለው በኢትዮጵያ ውስጥ ያለው ዝግጅት የሚለው ተመልካቾቻችን የሚፈልጉት ጥያቄ መስለኛል።
ስለዚህ እዛው አጠገብ ወዳሉት ወደ ዶክተር ኤባ ወርወር አርጋት እዛው ይቀርባሉና ዶክተር ኤባ ይቀጥሉልኝ።
አመሰግናለሁ። እንደው የክትባት መገኘቱ አንድ የመስራች ነው፣ ጥሩ ነው፣ መልካም ነው። ሁላችንም በጉጉት ምንጠብቀው ነገር ነው። ከሌሎች ክትባት ከመጣበት የጊዜ ውደት አንፃር በአጭር ጊዜ ይገኛል የሚል እምነት አለ። ግን እኔ እንደው በተለይ አፍሪካ እንደ በጣም በችግር ላይ ያሉ ሀገራት እንደው ያ መገኘት መድህናቸው እንዳልሆነ እንደው ማወቅ አስፈልጊ ነው። ሩቅ ሳንሄድ ግባቶችን ለመግዛት ብዙ ተግዳሮቶች ነው ያሉብን። ስለዚህ ገንዘብ መኖሩ ብቻ በቂ እንዳልሆነ ኮሮና በጣም ያሳየን ነውና እንደውም ዓለም ከኮሮና በኋላ ድረ ኮሮና ለየት ያለ እይታን ለየት ያለ አካሄድን መከተል እንደሚኖርበት ያስተማረን ዓለም አቀፍ ወረርሽኝ ነው ማለት እንችላለን። ክትባቱ ከተገኘ በኋላ ግን እንግዲህ አሁንም ያሉትን እንኳን ለጤና የምንገለገልባቸውን ክትባቶች በተለያዩ አካላት ድጋፍ ነው የምናደርገው። የነሱ ድጋፍ የአጠቃላይ ዓለም አቀፍ ማህበረሰብ መልካም ቀናነት ካልታከለበት በስተቀር እንደ አፍሪካ ሀገር ያሉ በጣም ውስንነት ያለባቸው ሀገራት ያንን ከማግኘት አንፃር ትልቅ የሆነ ተግዳሮቶች ይኖራቸዋል የሚል እምነት አለ። ቅድም የተገለጸው ግን ለኛ ወሳኝ ነው። ኮሮና አብራችን ሊኖር ይችላል ለተወሰነ ጊዜ፣ ነገር ግን ሁሉ ነገራችንን ኮሮና ላይ ብቻ ሳናቆም ሌሎች ጉዳዮቻችንንም እየሰራን መሄድ ይኖርብናል። በዛ አንፃር በተለይ አሁን ተነድፈው ለትግበራ ዝግጁ የሆኑ እቅዶች አሉና ያንን ከማስፈጸም አንፃር ስራዎች የሚሰሩ ከሆነ ኮሮናንም ከመከላከል አንፃር ብሎም ደግሞ በተጓዳኝ ያሉን የጤና ችግሮቻችንን ምላሽ ከመስጠት አንፃር የተሻለ ሁኔታን ይፈጥራል የሚል እምነት አለን። ክትባቱን ግን እንደው ከተገኘ በኋላ መነጋገሩ የተሻለ ነው የሚሆነው። ምክንያቱም መዘናጋትም ሊፈጥር ይችላል፣ ተደራሽነቱም እጅግ በጣም አጠያቂ ስለሚሆን። አመሰግናለሁ ሰለሞን።
በጣም አመሰግናለሁ ዶክተር ኤባ። የተከበራችሁ አድማጮቻችን የኢንተርኔትም ላይ የዌብና የማህበራዊ መገናኛዎች ተከታዮቻችን ውይይታችን በዚሁ ወደ ፍጻሜው እየተቃረበ ነው። በዚህ የኢንተርኔት ላይ ስብሰባና ውይይት ላይ ተገኝታችሁ መልሶቻችሁን ማብራሪያዎቻችሁን የሰጣችሁን ባለሙያዎች ባለስልጣኖች በመላ ተመልካቾቻችንና አድማጮቻችን ስም እጅግ ከልብ አድርጌ አመሰግናለሁ። አዲስ አበባ ላይ ፍትሃወቃለሁ
ደግሞ ፍትሃወቂው እንደሰን አብራያችሁ ቆይቻለሁ። በጣቢያችንና በመላው ባልደረቦቼ ስም እኔም ከልብ አመሰግናለሁ።
አመሰግናለሁ ፍትሃወቅ፣ እንዲሁም መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች የሥራ አመራር በሙሉ በተመልካቾች ባድማጮች እዚህ ባለን በባልደረቦቼ ስም ሁሉ ከልብ አድርጌ አመሰግናለሁ። ዋሽንግተን ዲሲ ላይ ከአሜሪካ ድምፅ ስቱዲዮ አብሬያችሁ የቆየሁት ሰለሞን አባተ ነኝ። ዝግጅታችን ተጠናቀቀ። እንደተለመደው ሁሉ ከዘመን ከትውልድ ከጥበብ ፍርጥ አለማየሁ እሸቴ እባክህን ስማኝ ትዳን ኢትዮጵያ ጋር ተዋችኋለሁ። በእኔ በኩል ጤና ይስጥልኝ።
ልክ እንደ ሰው ታሞ ኮስምኗል ዘመኑ፣ በደስታችን ዙፋን ተሾሟል ሐዘኑ። ከቤትህ ተሰብሰብ በመምሸቷ ትስጋ፣ ነገም ብርሃን አለ ጨለመው ሲነጋ። ስማኝ ልጄ አድምጥ ልጄ፣ እንደ ማታ መብራት ጠፋለን ከእጅ። ስማኝ ልጄ አድምጥ ልጄ፣ ምክር ስማኝና ዳንልኝ ወዳጄ። የሁላችን ጤና እጄ ቢደበቅም መቼም የትም ቢሆን ልቤ ካንተ አይርቅም። ልጄ ሆይ ታውቃለህ እኔ አከብርሃለሁ፣ በድሮ ባህሌ እጅ እነሳሃለሁ።
አድማጮች፣ ኮሮና ቫይረስና ኮቪድ-19ን የተመለከቱ ጠቃሚ ውይይቶችን ስትከታተሉ ነው የቆያችሁት። ባልደረባችን ሰለሞን አባተና የአሃዱ ራዲዮና ቴሌቪዥን ዝግጅት ክፍልን እናመሰግናለን። አድማጮች፣ የዛሬው ፕሮግራማችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ በፕሮግራም አቀናባሪያችን ንጉሱ ታምሬና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁና